Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም እንደምን አመሻችኋል የጋቢና ተከታታዮች። የዕለተ ረቡዕ ሚያዝያ 13 2013 ዓ.ም ምረት ምሽት ዝግጅታችን ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ስርጭቱን ጀመረ። ዛሬም እንደተለመደው ለእናንተ ያልናቸውን ፕሮግራሞች መራርጠን አብረናችሁ ልናመሽ ተዘጋጅተናል። በቅድሚያ ጥቂቶቹን እናሰማችሁ።
ድምጻችንን ለማሰማት ወጥተን ያው አደባባይ ላይ ድምጻችንን አሰምተናል።
የቋንቋ ማንነትን መሰረት ባደረጉ ጥቃቶች በኢትዮጵያ የተለያዩ አካባቢዎች የሚፈጸሙ ግድያዎችና እንግልቶች እንዲቆሙ የሚጠይቁ ሰልፎች በአማራ ክልል የተለያዩ ከተሞች እንደቀጠሉ ናቸው። ያብይ ርዕሳችን ነው።
ለምሳሌ ባለፈው አመትሪክ ስትሳይ $185 በፓውንድ ላይ ሸጥ ነው $407 በኪሎ ነው። ይሄ ማለት ለኢትዮጵያ ቡና የተከፈለ ትልቅ ዋጋ ነው።
የቡና ናሙናዎች ተአምና ጥራት አወዳድሮ የሚሸልመው ውድድር በኢትዮጵያ እየተካሄደ ይገኛል። በዩናይትድ ስቴትስ የልማት ተራድኦ አስተባባሪነት የሚካሄደው ውድድር አስመልክቶ የድርጅቱ ከፍተኛ አቅም ግንባታ ኃላፊ የሆነችውን ቅድስት ሙልጌታን አናግረናታል። ምሽቱን ከኛ ጋር ካሳለፋችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችም ይኖሩናል። ሰዓት እንደፈቀደም ጣዕም ያላቸው ሙዚቃዎች እንጋብዛችኋለን። ፕሮግራሙን በመምራት አብራችሁ የማመሻው ስመኝሽ የቆየነኝ፣ በቅንብሩ ኤልያስ አስማረ አብሮኛል። አሁን በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎችን ሰማለን። ሀብታሙ ስዩም።
አመሰግናለሁ ስመኝሽ። እንደ አውሮፓውያን አቆጣጠር በ2030 ዓመተ ምህረት 27 አባል አገሮች ወደ ከባቢ አየር የሚለቁትን በካይ ካርቦን በ55% ለመቀነስ መስማማታቸውን የአውሮፓ ህብረት በዛሬው ዕለት አስተውቋል። ውሳኔው ህብረቱ ከሌላ 20 ዓመታት በኋላ በ2050 ዓመተ ምህረት ከካርቦን ብክለት የነጻ አህጉር ለመሆን ያዘውን ትልቅ ግብ አካል መሆኑን ተመልክቷል። የአውሮፓ ኮሚሽን ፕሬዚደንት ኡርሱላ ቫን ደር ሊን ስምምነቱ ህብረቱን ከበካይ ጋዝ ነጻ ለማድረግ በሚያግዘው ትውልድ ባረንጓዴ ጎዳና ላይ እንዲጓዝ ያደርጋል ብለዋል። ለልጆቻችንና ለልጅ ልጆቻችን የምንገነባው የማይታጠፍ ቃል ኪዳን ነው ሲሉም አክለዋል ኮሚሽነሯ። በሌላ ተያያዥ ዜና የቻይናው ፕሬዚደንት ጂ ጂንፒንግ በዩናይትድ ስቴትስ ፕሬዚደንት ጆ ባይደን በተዘጋጀው ዓለም አቀፍ የአየር ንብረት ጉባኤ ላይ በነገው ዕለት ንግግር የሚያሰሙ መሆናቸው ተገልጿል። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ሁ ጁንዪንግ በዛሬው ዕለት በጽሑፍ ባወጡት መግለጫ ፕሬዚደንት ጂ እርሳቸው አስፈላጊ ያሉትን ንግግር እንደሚያሰሙ አመላክተዋል። ጂ የህንዱን ጠቅላይ ሚኒስትር ናሬንድራ ሞዲንና የሩሲያውን ፕሬዚደንት ቭላዲሚር ፑቲንን ጨምሮ ለሁለት ቀናት ጉባኤ በፕሬዚደንት ባይደን ከተጋበዙ 40 የዓለም ሰዎች መካከል አንዱ ናቸው። የእንግሊዝ ጠቅላይ ሚኒስትር ቦሪስ ጆንሰን የቀድሞ የፖሊስ መኮንን ዴሪክ ሾቨን በጆርጅ ፍሎይድ ሞት ጥፋተኛ ሆኖ የተገኘበትን ከህዝብ የተውጣጡ ለዳኝነቱ የተመረጡ የብይን ሰጪ አባላት ያሳለፉትን ውሳኔ በመደገፍ ሌሎች መሰል አስተያየት የሰጡ ወገኖችን ተቀላቅለዋል። በጆርጅ ፍሎይድ ግድያ በእጅጉ ተረብሸን ነበር፣ እናም የተሰጠውን የፍርድ ብያኔ በአዎንታን የተቀበል ነው። በዛሬው ምሽት የጆርጅ ፍሎይድን ቤተሰቦች አስባቸዋለሁ ሲሉ ነበረ ጆንሰን ትናንት ማምሻው ላይ በትዊተር አማካኝነት ባስተላለፉት አስተያየት ሀሳባቸው ይገለጹት። የዩናይትድ ስቴትሱ ፕሬዚደንት ጆ ባይደን እና ምክትል ፕሬዚደንት ካማላ ሃሪስም የፍርድ ውሳኔው ይፋ ከተደረገ ጥቂት ሰዓታት በኋላ ለመላው አሜሪካ ህዝብ በቴሌቪዥን የተላለፈ ንግግር አሰምተዋል። ዛሬ የፖይታ ትንፋሽ እንተነፍሳለን ብለዋል ምክትል ፕሬዚደንት ሃሪስ። የፍትህ ልኬት ከፍትህ እኩልነት ጋር አንድ አይደለም፣ የግድ ስርዓቱን ማሻሻል አለብን ብለዋል። የፍርዱ ብያኔ ከተሰማ በኋላ የፍሎይድን ቤተሰቦች በስልክ ደውለው ያነጋገሩት ጆ ባይደን በበኩላቸው ባሰሙት ንግግር ዩናይትድ ስቴትስ ውስጥ ስርዓት ውስጥ የተንሰራፋ ዘረኝነት በሀገራችን ማንነት ላይ አንዳች አዳፋ ኑሯል ነበር ያሉት። በአፍጋኒስታን ተፋላሚ ወገኖች መካከል እስካሁን ላልሰመረው የሰላም ድርድር አዘጋጆቹ አንዳች ጉልበት ይቸራል በሚል ተስፋ ያሳደሩበት በርካታ ሀገሮች የሚሳተፉበት ጉባኤ ለሌላ ጊዜ መተላለፉን የተባበሩት መንግስታት ድርጅት ዛሬ አስታውቋል። ዩናይትድ ስቴትስ ባቀረበችው ሐሳብ ቱርክ፣ ኳታር እና የተባበሩት መንግስታት ያቀዱት ለአስር ቀናት የሚዘልቅ ጉባኤ ከፊታችን ቅዳሜ አንስተው ኢስታንቡል ላይ ሊካሄድ ነበር የታሰበው። በቅርቡ የተከሰቱ አንዳንድ ጉዳዮችን ከግምት በማስገባትና ከፓርቲዎች ጋር ሰፊ ምክክር ከተደረገ ከተደረገ በኋላ ጉባኤውን ትርጉም ያለው ውጤት ለማግኘት ይበልጥ ተመራጭ ወደሆነ ሌላ መጪ ጊዜ እንዲተላለፍ ስምምነት ላይ ተደርሷል ሲሉ አዘጋጆቹ በጋራ በውጡት መግለጫ ይፋ አድርገዋል።
ለዜና አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። ፕሮግራሞቻችንን ከመደበኛዎቹ የአሜሪካ ድምጽ ራዲዮ ሞገድ መገናኛዎች በተጨማሪ በበይነ መረብ ገጻችን ላይ መስማት ትችላላችሁ። አስተያየቶቻችሁን በፌስቡክ ገጻችን @ቪኦኤ አማሪክ ወይም የስልክ ቁጥራችንን +1 202 227 6379 በመጠቀም ዋትስአፕ ላይ አድርሱን። አሁን ወደ ቀዳሚው ዝግጅታችን እንለፍ። በአማራ ብሔር ተወላጆች ላይ በየቦታው እየተፈጸመ ነው ያሉትን ግድያዎችና ጥቃቶች የሚያወግዙ እንዲሁም ፍትህን የሚጠይቁ ሰልፎች በአማራ ክልል የተለያዩ ከተሞች ዛሬም ቀጥለዋል። ባህር ዳር ከተማ ውስጥ ሁለተኛ ቀኑን በያዘው በዚህ ተቃውሞ የንግድ አገልግሎት ሰጪ ተቋማት ዝግ ሲሆኑ አንቀስቃሴን የመገደብ አድማም ተካሂዷል። የአማራ ክልል መንግስት ትላንት በሰጠው መግለጫ የንግድ ተቋማትን መዝጋትና የንቅስቀሳ ገደብ አድማ የሚያዋጣ የተቃውሞ ስልት አይደለም ሲል አሳስቧል። ባህር ዳር ላይ የተካሄደውን ሰልፍ የተከታተለችው አስቴር ምስጋናው ተከታዩን ዘገባ ልካለች።
እጅግ የበዛ ቁጥር ያላቸው የባህር ዳር ከተማ ነዋሪዎች ዛሬም በድጋሜ ለተቃውሞ አደባባይ የወጡት በአማራ ተወላጆች ላይ በየቦታው ይደርሳል ያሉትን ግድያ ለመቃወም እንደሆነ ይናገራሉ። በተቃውሞ ላይ ካስተማሩት ድምጽ መካከልም አማራን በየቦታው መግደል ይቁም፣ የወገኔ ደም ያመኛል፣ መንግስት በየቦታው ለሚጠፋው የአማራ ደም ትኩረት ይስጥ የሚሉና ሌሎች ቀድሞ በፖለቲካ እንቅስቃሴ ውስጥ ክርክር የሚካሄድባቸው አቋሞችንም በመፈክር አንጸባርቀዋል። ሁለተኛ ቀኑ በያዘው በባህር ዳር የዛሬ ተቃውሞ ትምርት ቤቶችና የንግድ አገልግሎት ሰጪ ተቋማት ተዘግተው ውለዋል። የትራንስፖርት አገልግሎትም ጠዋት ላይ ተቋርጦ የነበረ ቢሆንም ረፋዱ ላይ ግን እንደገና ጀምሯል። በተቃውሞ ሰልፉ ላይ ካገኙዋቸው ነዋሪዎች መካከል ሐሳባቸውን ያካፈሉን ነበሩ።
ስሜ አብርሃም ይባላል። ሰልፍ ትናንትም ነበር ዛሬም ነበር። እና ሰልፉ ምንድነው? እዛ እኛ አማራ ስለሆነ አማራ በየቦታው እንደዚህ ሲታረድ እንደዚህ ሲፈናቀል ምናምን የኛ ወገኖች ስለሆኑ ድምጻችንን ለማሰማት ወጥተን ያው አደባባይ ላይ ድምጻችንን አሰምተናል። እና ይሄ ነገር መንግስት ይሄን ነገር አንደርስታንድ ሳያደርገው ቀርቶ አይደለም። በርግጥ ግን ለምንድነው መስቶ የማይመጣ? ሁሌ አማራ እንደዚህ እንደተሰቃየ መኖር አለበት እንዴ? ነውር እኮ ነው። አንድዚህ በሰሜን አንድዚህ በመተከል አንድዚህ በጣዬ እየተባስከ መቼ ነው ይሄ ነገር የሚያቆመው? እናኛ በጣም ፊል አድርገናል። ያለንን ነገር በአደባባይ ለመግለጽ ሞክረናል። ሰውም ሰላማዊ በሆነ መልኩ ሐሳቡን ገልጾ አሁን ተበትነናል። ወደ የቤታችን ሄደናል። ነገ ደግሞ ያው በየቤቱ ሰው ቁጭ ብሎ እንትኑን እንዲያሰማ ተነጋግረን ተላይተናል።
በልስቲ ይባላል። ጧት ማለት 2 ሰዓት ተኩል ምናምን አካባቢ ጀምሮ ፓፒራስ አካባቢ ነው ሰው የተሰበሰበው። ጀመሪያውኑ ዘው ላይ ነው አደባባይ ላይ ቁጭሎ ነበር። ድምጹ ሲያሰማኝ ነበር። የሰው ጥያቄ ምንድነው? የሚታረድ በየቦታው የሚታረደው አማራ ደም ያንዳንዱ መንግስት ማለት ያንዳንዱ ባለስልጣን ቆረቆሮ ሊያስቆመው ይገባል። ዋናው ጥያቄውና ምንም ግጭት አልነበረም። ጠጠር ድንጋይ እንኳን አልተወረወረም። ሁሉም ሰው ሰላማዊ በሆነ መልኩ ነው ድምጹ ሲያሰማኝ ቆየ። እና ይሄ ደግሞ ተገቢ ነው። አሁንም ቢሆን መንግስት ይሄንን ጉዳይ በየቦታው በመተከል ጉራ ፈርዳ በወለጋ በኦሮሞ የሚደረገው የወንድሞቻችን ግድያ እስካልቆመ ድረስ እያንዳንዱ አማራ ተደራጅቶ ራሱን መጠበቅ መቻል አለበት። ኢትዮጵያን ትኖሮ መጀመሪያውኑ አማራ እንደ አማራ ራሱን አደራጅቶ ሲጠብቅ ብቻ ነው። ከዛ በኋላ ነው ኢትዮጵያ የሚለው ነገር መታሰብ ያለበት እንጂ በየቦታው እየታሰረ በየቦታው እየታረደ ህፃናት ምን አደረጉ? እናቶች ሴቶች ምን አደረጉ? ይሄን ሁሉ እንዲቆም ነው ዋናነት ያየው። አሁንም ቢሆን ይሄ መንግስት ባስቸኳይ መፍትሄ የማይሰጥ ከሆነ ይቀጥላል ባጭሩ ማለት ነው። መናገር
ሰላማዊ ሰልፍ አትጨምጣ ትናንትናም ዛሬም ያው የጦበት ምክንያት ያማረ ግድያ ዘርተ ኮሪያኑ ነገር እንዲቀር በማለት ድምጻችን ለማሰማት አደዋይ ወጣናል። ሰሚ ካለን እንግዲህ ይሻሉን ያከት ያነው የልብ ተቋም በሙሉ ተዘግቷል። አገልግሎት እስከመቼ እንደሚቀጥል አናውቅም። ያለው ነገር እንግዲህ መንግስት ትኩረት ሰጥቶበት እልባት እንዲሰጠን ነው። እንግዲህ
የተለያዩ የህብረተሰብ ክፍሎች በተለይ ወጣቱ በየመንገዱ የድምጽን አስተምቷል። ከየት እስከየት ነበር ግን የእግር ጉዞ ያደረጋል?
እና ከቴክስታይል ፓፒረስ ከፓፒረስ እስከ ክልል ምክር ቤት ድረስ ባለው ነው የተጓዝነው። እንቅስቃሴው እስከዚህ በሌላ ተቋም አለ። ከአዘዋ ማንስቶ ተመልሶ ወደ ጊዮርጊስ አደባባይ እንደሄደ ነው።
ካነጋገርኳቸው ወጣቶች መካከል የንግድ አገልግሎት ሰጪ ተቋማትን ሙሉ ለሙሉ መዝጋትና እንቅስቃሴ የመገደብ ተቋሙ ተገቢ አይደለም ብለው እንደሚያምኑ የገለጹልኝ አሉ።
እየተዘዋወርኩ በተንቀሳቀስኩባቸው ቦታዎች በሙሉ የመንግስትም የግለሰብም የንግድ ተቋማት በሙሉ ተዘግተዋል። ከትራንስፖርት ውጭ ሌላ እንቅስቃሴ የለም። የጤና ተቋማትና ትራንስፖርት ነው አሁን በባህር ዳር ከተማ አገልግሎት እየሰጡ ያሉት። እንደዚህ አይነት አድማዎች ትክክል ናቸው ተገቢ ናቸው ብለው ያምናሉ?
ቀጣይነት ካለው ከባድ ነው። አግባብ ነው ይላል ግን ምክንያቱም ሰው የለት የለት የጆ ዳፍ የሆነ ኑሮ ላይ ተንቀሳቀሰ ያንድ ቀን አሁን ለምሳሌኛ አንስተኛ ሽሮ ቤት ነው ያለን። ብንዘጋ አንድ ቀን ሁለት ቀን ተጎድተን ሆናለን። ግን ድምጻችን አንድ ቀንም ቢሰማልን ቀጣይነት ባይኖረው ጥሩ ነው።
ኤንዌስ የንግድ ተቋማት መዘጋቱን አልደግፈውም። ግን ያው በሐሳብ መስማማታቸው ለመግለጽ ያህል ነው እንጂ ሰው ያው የለት የለት እንቅስቃሴውን እየሰራ ተገቢውን የሆነ ጥያቄ ማለት ጥያቄው እንዳለ ሆኖ ስራችን ሳናቋርጥ እየሰራ ብንጠይቅ የተሻለ ነው ብዬ አስባለሁ።
ተቃውሟችሁ በምን መልኩ ነው የሚሆን? ልክ እንደ ዛሬው የንግድ ተቋማት መዝጋት ነው ወይስ ደግሞ ሌላ ስትራቴጂ አለ?
የንግድ ተቋማት መዘጋቱ ተገቢነት የለውም። ምክንያቱም ሰው ማግኘት ያለበትን ሰርቪስ አገልግሎት እያገኘ ነው ድምጹን ማሰማት ያለበት እንጂ ቤት ውስጥ አድማ ቁጭ ብሎ ካልሰራ በልቶ ማይደርምሽ ማይችል ሰው አለ። ያ ሰው ስም ሊሆን ስለዚህ መተዛዘን ያስፈልጋልና ሰልፍ ባለበት ሰዓት መዘጋት አለበት። ከሰልፉ ከተጠናቀቀ በኋላ ግን መከፈት ኦን መሆን መቻል አለበት። ቅድም እየመጣ እኛ ዞር ዞር እያልን እያየን ነበር። ባንኮች በሙሉ ዝግ ናቸው። ምናልባት ከሰዓት ይከፈታሉ ተብሎ ይጠበቃል።
አልተከፈቱም። አሁን
እያየን ይሄ መሆን የለበትም።
የአማራ ክልል የመንግስት ቃል አቀባይ አቶ ግዛቸው ሙሉነህ ትናንት በሰጡት መግለጫ የንግድ ተቋማትን መዝጋትና የእንቅስቃሴ ገደብ አድማ የሚያዋጣ የተቃውሞ ስልት አይደለም ሲሉ አሳስበዋል።
የንግድ እንቅስቃሴዎች እንዲቆሙ አንዳንድ ግለሰቦች ፍላጎት እንዳላቸው ምን ሰማቸዋል። እንዲህ አይነት ነገሮች ጥሩዎች አይደሉም። መፍትሄ አይሆንም። አሁን ብዙ ችግር ነው ያለበት ማህበረሰባችን። በችግር ላይ ችግር እንዳይደረብ የመፍትሄ አካል ሁላችንም የመፍትሄ አካል ይሆነ መሄድ አለብን። ምን የመጨረሻ መፍትሄው የጋራ አንድነት ማጠናከር ነው። ይሄ መስተመር አለበት። መፍትሄው የውስጥ አንድነታችን አቅማችን መበረታት አለበት መጠናከር አለበት። የፖለቲካ ልዩነት ሊኖር ይችላል፣ ነገር ግን በሰላም ጉዳይ አንድ መሆን አለበት። ነገር ግን በአማራ ህዝብ ጥያቄዎች ላይ አንድ መሆን መቻል አለበት። መተባበር አለበት። ሌላ አጀንዳ ይሉ የክልሉ መንግስት
አቶ ግዛቸው ሙሉነህ ትላንት በሰጡት ጋዜጣዊ መግለጫም የክልሉ ህዝብ በተቃውሞ ሰልፎቹ ያነሳቸው ጥያቄዎች ተገቢ መሆናቸውን ገልጸው መንግስትም ለተግባራዊነቱ እንደሚሰራ አረጋግጠዋል። ይህም ሆነ ግን ሰላማዊ ሰልፈኛውን በማይወክሉ ጥቂት አካላትና ግለሰቦች ተገቢ ያልሆኑ መልእክቶችንና ህገወጥ ተግባራት መስተዋላቸውን ገልጸዋል።
በሰልፍ ሐሳብ መግለጽ ስሜቱን መግለጽ ለመንግስት መልእክት ማስተላለፍ ለፌደራል መንግስትም ለክልሉ መንግስት ዝብ ነው። ዛሬ የተሰለፉ ወጣቶች ወይም አጠቃላይ ህዝቡ መልእክት ያስተላልፍ የነበረው ብዙዎቹ መልእክቶች ተገቢ ናቸው። መንግስት ወስዶ መስራት አለበት። ይሄን እናምናለን። ከዚያ ባሻገር ግን ሰልፉን በደንብ ጥንቃቄ መደረግ ያለበት እነዚህ የጠላት ኃይሎች ቅድም ያልኩት በአራቱም ዳይሬክሽን የወረሩ ኃይሎች ሰልፉን ይፈልጉታል። ምናልባትም ከተሳካላቸው ሰልፉ ውስጥ ገብተው መሃል አገር ላይ ብጥብጥ ፈጽሞ ይሄንን ሰልፍ ለማረጋጋት ልዩ ኃይል ሲባል ይሄንን ለማረጋጋት የጸጥታ መዋቅር ሲባል የአመራር ትኩረት ወደዚህ መምጣት አለበት ሲባል ዳር ላይ ያልጨረስነው የቤት ስራ ሁሉ ለማበላሸት እንቅስቃሴ ማድረጋቸው የማይቀር ነው። ሰልፍ ወጥቶ በሰላማዊ መንገድ በአብዛኛው ተጠናቀቀ። መልእክቶቹም ጤነኛ ናቸው በአብዛኛው ይባል እንጂ አንዳንዶቹ መልእክቶች ስብናን የሚነኩ ስሙም እየጠራ ሰው የሚሰደብባቸው ነበሩ። ይሄ ብቻ አይደለም። ምርጫውን ዴሞክራሲያዊ ከማድረግ ብቻ ነው አማራ ክልልም ሆነ ሌላው ክልል የሚጠቀመው ህዝብም የሚጠቀመው የሚል እምነት አለ። ይሄ ሆኖ ሲያበቃ ግን አንዳንዶቹ አካባቢዎች ላይ የፓርቲዎችን ሎጎዎች የተለጠፉ ሎጎዎችን አውርዶ መቅደድና ማቃጠል ነበር። ይሄ ጥሩ አይደለም፣ ለማንም አይጠቅም። እንዲህ አይነት ግድፈቶች ካልታረሙ ጥሩ ሊሆኑ አይችሉም ማለት ነው። ስለዚህ እንዲህ አይነት ወጣ ያሉ ነገሮች እንዳይከሰቱ የበለጠ ማኔጅ ማድረግ ያስፈልጋል።
ዛሬ በአማራ ክልል ከባህር ዳር በተጨማሪ ደብረ ብርሃን፣ በሰሜን ወሎ ፍላቂት፣ ላሊበላ፣ ጋሸና፣ ኮንና ሌሎች ከተሞች ውስጥ ሰልፎች መካሄዳቸውን ከተለያዩ ነዋሪዎች ያገኘናቸው መረጃዎች ጠቁመዋል። በሰሜን ሸዋ በተለያዩ አካባቢዎች የተከሰተውን ጥቃት ለማብረድ ኮማንድ ፖስት መቋቋሙን መንግስት ይፋ ማድረጉን መዘገባችን ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባው እናመሰግናለን። አድማጮች እየተከታተላችሁት ያላችሁት ጋቢና ቪኦኤ ነው። አብራችሁን ስለሆናችሁ እናመሰግናለን። ወደ ቀጣዩ ዘገባችን እንለፍ። በርካታ ኢትዮጵያውያን ቡና አብቃይ ገበሬዎች ያቀረባቸውን የቡና ናሙናዎች ጣዕምና ጥራት አወዳድሮ የሚሸልመው ካፕ ኦፍ ኤክሰለንስ የተሰኘው ውድድር ከሰሞኑ በመከናወን ላይ ይገኛል። በመላው ዓለም ከተደረጉ ተመሳሳይ ይዘት ያላቸው ውድድሮች ጋር ሲነጻጸር በብዛት በርካታ ናሙናዎችን በመመዝገብ ስሙን እየገነባ ያለው ውድድር አምራቾችና ዓለም አቀፍ ገዢዎችን በማገናኘት ረገድ ከፍተኛ ሚና እንደሚኖረው ተነግሯል። ውድድሩ የሚደገፈው በዩናይትድ ስቴትስ የልማት ተራድኦ ዩኤስኤድ ሲሆን በድርጅቱ ስር ይህንን የቡና ጣዕም ውድድር በማስተባበር ላይ የምትገኘውን የድርጅቱ ከፍተኛ አቅም ግንባታ ኃላፊ ቅድስት ሙልጌታን አመሻሹን ሀብታሙ ስዩም በስልክ አግኝቶ በውድድሩ ዙሪያ አናግሯታል። ወደዛው እንለፍ።
አመሰግናለሁ። ይሄ ውድድር እንግዲህ ባለፈው አመት ነው ለመጀመሪያ ጊዜ ወደ ኢትዮጵያ የመጣው። አሁን ለሁለተኛ አመት ነው እያካሄድን ያለነው። በዚህ አመት 1848 ሳምፕሎች ተቀብለናል። ይሄም ሌላ የዓለም ሪከርድ ነው። ባለፈውም በመጀመሪያ አመታችን ትልቅ የዓለም ሪከርድ የሰበርነው ወደ 1400 ሳምፕል ተቀብለን፣ ስለዚህ ለሁለተኛ ጊዜ እንደሱ አድርገናል ማለት ነው።
ውድድሩን መጀመር ቀድሞውኑ ያስፈለገበት ምክንያት ምንድን ነው? በዚህ ውድድር ላይ ቡና አምራቾች በመወዳደራቸው የሚያገኙት ጥቅምስ ምንድን ነው?
እንግዲህ ካፕ ኦፍ ኤክሰለንስ በዓለም ላይ የታወቀ ትልልቅ ገዢዎችን የሚያሳትፍ ስፔሻሊቲ ማርኬት ላይ ቡና የሚሸጥ ፕላትፎርም ነው። በሙሉ ቡና አብቃይ ሀገሮች ያካሂዳል። ወደ 11 ሀገር ይካሄዳል። እዚህ አፍሪካ ውስጥ እንኳን ሩዋንዳ ላይ፣ ብሩንዲ ውስጥ ተካሂዶ ያውቃል። እኛ እንደ ትልቅ የቡና አምራችነታችን በጣም ብዙ ዘግይተናል ካፕ ኦፍ ኤክሰለንስን ወደ ኢትዮጵያ ለማምጣት። ባለፈው አመት ተሳክቶልን አምጥተናል። ምንድን ነው ጥቅሙ ላልከኝ፣ ይሄ እንግዲህ በጣም ትልልቅ ገዢዎች የሚሳተፉበት ፕላትፎርም ነው። ቡናን በጣም በውድ የሚገዙ ገዢዎች የሚሳተፉበት ጨረታ ነው። ለምሳሌ ባለፈውን አመት ሪከርድ ስታይ $185 በፓውንድ ነው የሸጥነው። $407 በኪሎ ነው። ይሄ ማለት ለኢትዮጵያ ቡና የተከፈለ ትልቅ ዋጋ ነው። እንደዚህ አይነት ዋጋ ሊከፍሉ የሚችሉ ከዚህም በላይ ሊከፍሉ የሚችሉ ገዢዎች የሚሳተፉበት ጨረታ ነው። ስለዚህ ጥቅሙ ላልከኝ፣ ለእኛ አምራቾች በርካታ ገዢዎችን እንደዚህ አይነት የስፔሻሊቲ ማርኬት ገዢዎችን የሚያገኙበት፣ ራሳቸውን የሚያስተዋውቁበት። አንዱ ገዢ ገዛው እንጂ 168 ባየር ነው የተጨረሰው አንዱ ቡና ለመግዛት። እነዚህ ሁሉ 168 ባየርስ ቡናውን ወስደው ሳምፕሉን ቀምሰው ምን እንደሆነ ቡናው አውቀው ነው የሚጠብቁት። ጨረታው ላይ ባይሳካላቸው ፕሮዲውሰሮቹን ያገኟቸዋል፣ ያናግሯቸዋል። የኛም ትልቁ ዓላማ አምራቾቹን፣ ገበሬዎቹን ከነዚህ ገዢዎች ጋር ማገናኘት ጠቀሜታ አምራቾቹን ከገዢዎች ጋር ማገናኘት፣ የኢትዮጵያን ቡና ፕሮሞት ማድረግ፣ ርካሽ ዋጋ ከሚሸጥበት ደግሞ በጣም ትልቅ ዋጋ እንዲሸጥ ሪብራንድ ማድረግ ነው ትልቁ ጥቅሙ።
ቡናውን ቀምሰው ውጤት የሚሰጡት ዳኞች ከየት ከየት የመጡ ናቸው? አንድ የቡና ናሙና የመጨረሻው ውድድር ደረጃ ላይ እስኪደርስ ምን አይነት ደረጃዎችንስ ማለፍ አለበት?
ውድድሩ ሶስት ደረጃ አለ። ፕሪሴሌክሽን፣ ናሽናል ስቴጅ እና ኢንተርናሽናል ስቴጅ እንለዋለን። የቅድመ መረጣ፣ የብሔራዊ መድረክ እና የዓለም አቀፍ መድረክ እንለዋለን እኛ። ቅድሚያ መረጣ ላይ ከ1848 ከተቀበልነው ቡና ውስጥ ቶፕ የተባሉትን 150 መርጠናል። እሱን ከመረጥን በኋላ ናሽናል ስቴጅ እናካሄዳለን። እሱም እዚሁ ሀገር የሚካሄድ ነው። የቶፖቹን 40ዎች እንመርጣለን። ሰው ሁለቱ ደረጃዎች እነሱ ናቸው። አሁን በዚህ ሳምንት የጀመርነው የብሔራዊ ደረጃ የምንለው ናሽናል ስቴጅ የምንለው ቀማሾቹ እዚህ ሀገር ማስታወቂያ አውጥተን እኛ የምንፈልገው ሁሉም ቡና አብቃይ አካባቢዎች እንዲወከሉ ነው። ማስታወቂያ እናወጣለን። በመላው ኢትዮጵያ ከድሬዳዋ፣ ከጅማ፣ ከዋሳ ቡና በሚበቅልበት ቦታ ሁሉ ያሉ ሙያቸው ቅምሻ የሆነ ሰዎች እንዲወዳደሩ እናደርጋለን። ፈተና እንፈትናለን። ፈተናውን ያለፉትን ነው የምንወስደው። በተቻለ መጠን ግን ሁሉም አካባቢ እንዲወከል፣ ጣዕሙን የተሻለ የሚያውቁት ሰዎች እንዲወከሉ እናደርጋለን። ምክንያቱም የካፕ ኦፍ ኤክሰለንስን ምርጥ የምንለው ቡና ራሳችን ነው ለመብረቅ ያለብን አገር ውስጥ ነው የሚካሄደው ሁለቱ ደረጃዎች። ከዛ በኋላ ሶስተኛው ደረጃ ኢንተርናሽናል ስቴጅ የሚባለው የዓለም አቀፍ መድረክ። አሁን ቡናዎቹን ለኛ ለኢትዮጵያ የተመረጡ ሰባት ከተሞች አሉ። ሁለቱ ጃፓን ናቸው፣ ቻይና፣ ኖርዌይ፣ አውስትራሊያ እና አሜሪካ እንልካለን። አሁን በሁለት ሳምንት ውስጥ እነዚህ ያለፉትን 40 ቡናዎች ለነዚህ የቅምሻ ማዕከላት እንልካለን። እነሱ የተላከላቸውን 40 ቡና ደረጃ ያወጣሉ። ከአንድ እስከ 40 ያለውን ደረጃ ደግሞ በገዥዎቹ በኩል ባለው አመለካከት ከአንድ እስከ 40 ብለው ራንክ ያደርጉታል።
እስካሁን ድረስ ከቡና አምራቾች ወይም ከገበሬዎች ያገኛችሁት ምላሽ ምን ይመስላል? ደስተኛ ናቸው በውድድሩ ወይንስ ደግሞ የውድድሩ መንፈስ ያልነካቸው ቦታዎች አሉ የሚል ቅሬታ አቀርቦላችሁ ያውቃል? ምን ያክልስ በኢትዮጵያ ውስጥ በቡና አምራችነት የሚታወቁ ቦታዎች የሚገኙ ናሙናዎችን ለማካተት ጥረት አድርጋችኋል?
ይሄ ፕሮጀክት ላለፉት 2 አመታት በዩኤስኤድ የገንዘብ ድጋፍ የሚካሄድ ነው። ቡና ስንሰበስብ 4 ሴንተር እንከፍታለን፤ ጅማ፣ አዋሳ፣ ድሬዳዋና አዲስ አበባ። ሴንተር የምንላቸው ለቡና አብቃይ አካባቢዎች ተደራሽ ለማድረግ ለአምራቾቹ እነዛ አካባቢዎች ሄደን ነው ሳምፕል እንሰበስበው። በተቻለ መጠን ከሌላም ወጣ ካለው ከአማራም ክልል ወደ አዲስ አበባ እንዲመጣ እናመቻቻለን። ቡናው በተቻለ መጠን ሳምፕሎች ተወክለው እንዲቀርቡ። እንደሱ አይነት ኮምፕሌን እስካሁን አልቀረበም፣ ለማስረጋጋት አልቻልንም ምናምን የሚል። ምክንያቱም ከቡናና ሻይ ጋርም አብረን ነው የምንሰራው። እዛ አካባቢም ያሉ በመንግስት ስትራክቸር ውስጥ ያሉ የቡናና ሻይ ሰዎች ሰፖርት ያደርጋሉ። በጣም ሩቅ ያሉትን ሳምፕል ሰብስበው እንዲያመጡ እናደርጋለን። በጠቀሜታው በኩል ካየኸው እንግዲህ ባለፈው አመት 39 ቡና ነው የሸጥነው። 28ቱን በካፕ ኦፍ ኤክሰለንስ ኦክሽን ሸጠናል። 11ቱን ደግሞ በናሽናል ዊነር ኦክሽን የሚባል ሸጠናል። በጣም ትልልቅ ዋጋ ነው ያገኙት። የገበሬዎቹን ህይወት ኮምፕሊትሊ የሚለውጥ ገንዘብ ነው ያገኙት። ኦልሞስት አንደኛ የወጣው ሰው ለአንድ ኬሻ 1 ሚሊዮን ብር አካባቢ ነው የተከፈለው። እና ይሄ ትልቅ ብር በኢትዮጵያ ታይቶ የማይታወቅ ነው። የአሸናፊዎቹን ህይወት የለወጠ ነው። ሁለተኛ ሶስተኛ የወጡትንም ብታይ $100 ይሸጣል፣ $80፣ $60 ይሸጠዋሉ። እና ትልቅ ለውጥ የሚያመጣ ነው። ከዛ በላይ ደግሞ የጠቀማቸው ምንድን ነው? ገዥዎች እነሱን እየፈለጉ መምጣት ጀመሩ። በእኛም በኩል ራሱ አንደኛ የወጣውን ሁለተኛ የወጣውን እንደዚህ ማግኘት እንፈልጋለን የሚሉ ብዙ ጥያቄዎች ነው የሚቀርቡልን። በራሳቸውም በኩል ብዙ ጥያቄ እንደሚቀርብላቸው ነው የሚነግሩን። ምክንያቱም ከጨረታው በፊት እኛ የምንሰራው 40ዎቹን አሸናፊ አምራቾች ማስተዋወቅ ነው እና የካፕ ኦፍ ኤክሰለንስ ፕላትፎርም ላይ ስለ እነሱ ነው የምንጽፈው። ለሚቀጥሉት ቅምሻውን ከጨረስን ለስድስት ሳምንታት 40ዎቹን ማስተዋወቅ ነው የምንጀምረው እና ጥሩ ማስታወቂያ ነው ለነሱ እና ህይወታቸውን የሚለውጥ ነገር ነው።
የዚህ ዙር አሸናፊዎች መቼ ነው የሚለዩት? መቼ ነው የሚታወቁት?
የዚህ ውድድር አሸናፊዎች አሁን የመጨረሻ ቀን የዚህን ስቴጅ የምንቀምሰው የአሁኑ አርብ ነው። 2 ደረጃዎች ያልፋል የመጨረሻውን ውጤት ከማሳወቃችን በፊት። ስለዚህ ከኤፕሪል 29 ድረስ ቶፕ 40ዎቹ እናሳወቃለን።
እጅግ በጣም አመሰግናለሁ ቅድስት ሙሉጌታ፣ ካፕ ኦፍ ኤክሰለንስ ስለተሰኘው የቡና ጣዕም ውድድር ስለነገርሽን፣ ስለአብራራሽልን በአድማጮች ስም ከልብ አመሰግናለሁ። መልካም ጊዜ ይግጠምሽ። መልካም ምሽት ይሁንልሽ።
አመሰግናለሁ እኔም ስለሰጣችሁን ጊዜ።
ሀብታሙንና እንግዳውን ቅድስት ሙሉጌታን እናመሰግናለን። አድማጮች፣ በኮሮና ወረርሽኝ ምክንያት የአሜሪካ ድምፅ ዘጋቢዎች ይህን ፕሮግራም የምናቀርብላችሁ ከየቤታችን ሆነን ነው። አሁንም ቆይታችሁ ከኛ ጋር ይሁን። ከአንድ ዓመት በፊት በኮሮና ወረርሽኝ ምክንያት በዩናይትድ ስቴትስ የሚገኙ ትምህርት ቤቶች ሲዘጉ ኒውዮርክ ግዛት ውስጥ የሚገኝ አንድ ሁለተኛ ደረጃ ትምህርት ቤት የቅርብ እርዳታ የሚያስፈልጋቸውን ተማሪዎች የሚያግዝ አንድ ድህረ ገጽ በመክፈት ሲረዳ ቆይቷል። ኤሌና ወልፍ ይህን ጥረት ተከታትላ የላከችው ዘገባ እንደሚከተለው ተቀናብሯል። በኮቪድ-19 ወረርሽኝ ምክንያት በኒውዮርክ የሚገኙ ትምህርት ቤቶች የመማር ማስተማር ሂደቱ በኢንተርኔት እንዲሆን ሲወስኑ ስታይቨንሰንት የተሰኘው ሁለተኛ ደረጃ ትምህርት ቤት ተማሪ የነበረው ክርስቲያን ኖይኒ ወንድሙ ምን ያክል ለመላመድ እንደተቸገረ አስተዋለ።
My brothers are 12 and 10 years old.
ወንድሞቼ 12 እና 10 ዓመት እድሜ ያላቸው ናቸው። ከቤት ሆነው ነው የሚማሩት። ነገር ግን በአካል ይሰጥ የነበረውን ትምህርት ወደ ድረገጽ ትምህርት ሲቀየር ለመልመድ በጣም ተቸግረው ነበር።
ክርስቲያን የሚኖረው ብሩክሊን ተብሎ በሚጠራው ዝቅተኛ ኑሮ ያላቸው ሰዎች በሚኖሩበት አካባቢ ሲሆን በዚያ የሚኖሩ በርካታ ቤተሰቦች የግል አስተማሪ ለመቅጠር ቀርቶ በአሜሪካን ሀገር ቀላል የሚባሉትን እንደ ኢንተርኔት አገልግሎትና አይፓድ የመሳሰሉ ቁሳቁሶችን የማግኘት አቅም የላቸውም። ይህን ያስተዋሉት ክርስቲያንና የከፍል ጓደኞቹ ለችግሩ መፍትሄ ማምጣት እንደሚችሉ አሰቡ።
ለማህበረሰባችን የሆነ ነገር ማድረግ ፈልግን። በዛ ላይ ደግሞ ማንሃተን ከተማ ውስጥ ልዩ ድጋፍ የሚደረግለት ትምህርት ቤት ውስጥ እንደመማራችን መጠን እኛ የምናገኘውን ድጋፍ ተጠቅመን ሌሎች እንደኛ የሚረዳቸው ለሌላቸው ተማሪዎች የሚጠቅም ነገር ማድረግ አስብን።
ይህ ሐሳብ ነው እንግዲህ ኤዲዮኮቭ ለተሰኘው ድህረ ገጽ መፈጠር መነሻ የሆነው። የሁለተኛ ደረጃ ተማሪዎች የፈጠሩት ይህ ድህረ ገጽ በትምህርታቸው ደካማ የሆኑ ህፃናት አስጠኝና በትምህርታቸው አጋዥ ተማሪዎችን ከከተማዋ የተለያዩ ሁለተኛ ደረጃ ትምህርት ቤቶች በነጻ እንዲያገኙ የሚያስችል ነው። በዚህ ወላጆች ምን ያክል ደስተኛ እንደሆኑ የወላጆች አስተባባሪ የሆነችው ሜጋን ዴማርክስ ትገልጻለች።
The coordinators were so smart. They put out a survey asking sort of like the interest.
አስተባባሪዎቹ በጣም ጎበዞች ነበሩ። በቅድሚያ ልጆቹ ምን እንደሚያስፈልጋቸው ለማወቅና ከልጁ ፍላጎት ጋር ከመሄድ አስጠኝ ጋር ለመገናኘት የመረጃ መጠየቂያ ቅጽ አዘጋጁ። ለምሳሌ ህዝቅኤል በሂሳብ እጅግ ጎበዝ ከመሆኑ በተጨማሪ በልዕለ ኃያላን የተጻፉ መጽሐፍትን በሙሉ ያውቃል። ስለዚህ በዛ በኩል በቀላሉ ከልጆቹ ጋር መግባባት ይቻላል።
ተማሪዎች ብቻ አይደሉም ለማህበረሰቡ ያቅማቸውን ማድረግ እንዳለባቸውም ያስቡት። ወላጆችም በማህበረሰባቸው ውስጥ ያለውን ችግር እንዴት መፍታት እንዳለባቸው እየተማሩ መሆናቸውን ሜጋን ጨምራ ታስረዳለች።
We can't always rely on our politicians and our government.
ሁልጊዜ ፖለቲከኞች ወይም የመንግስት አካላት ብቻ እንዲያስቡልን መጠበቅ አንችልም አይደል? በተወሰነ መልኩ ኑሮን ለማሸነፍና ራሳችንን ለመቻል መጣር አለብን። ስለዚህ ይሄ የጠናት መርሃ ግብር ከነበረው ከፍተኛ ፍላጎት የመነጨ መፍትሄ ነው። ደግሞም እየቀጠለ ይሄዳል።
ሜጋን እንዳለችው ፕሮግራሙ ቀጥሏል። ኤዱኮቭ ድህረ ገጽ ለመጀመሪያ ጊዜ አገልግሎት መስጠት ከጀመረ በኋላ በርካታ ተመሳሳይ አገልግሎት የሚሰጡ የትስስር መድረኮች በወረርሽኝ ወቅት ተፈጥረዋል። ክርስቲያን በዚህ ደስተኛ ነው።
We've received some phenomenal feedback.
በጣም የሚያስደስቱና ልጆች በጣም መሻሻል እያሳዩ እንደሆነ የሚገልጹ ምላሾች ናቸው የሚደርሱን። ልጆች በትምህርታቸው መጀመሪያ ላይ ከነበሩት በጣም ተሻሽለው ሳያቸው በጣም ያስደስተኛል።
ኤሊና ወልፍ ከኒውዮርክ ለላከችው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። የተከበራችሁ አድማጮች ለምሽቱ ያስተናገድናቸው ዝግጅቶች ተጠናቀቁ። በምሽቱ አናዘጋጅ ሰለሞን አባተና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮን የቆየው ኤልያስ አስማረና እኔም ሳስተናግዳችሁ አመሻችሁ ስመኝሽ የቆየነን። ነገ በተመሳሳይ ሰዓት ከሌሎች ቅንብሮች ጋር እንጠብቃችኋለን። የነገ ሰው ይበለን። መልካም ምሽት። Challenge.